ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። እንደምን አመሻችሁ። በዛሬው የጋቢና ጉዞ በነገው ዕለት የኤርትራውን ፕሬዚዳንት ኢሳያስ አፈወርቂን ኢትዮጵያ ለመቀበል እየተዘጋጀች ነው።
ክቡር ፕሬዚዳንት ኢሳያስ አፈወርቂና የልኡካን አባሎቻቸውን በተሟላ ኢትዮጵያዊ ዲስፕሊን እና ሰላም እና ወንድማዊነት የተሟላ የአቀባበል ስነ ስርዓት እንዲያደርግ በመንግስት በኩል ጥሪ እናቀርባለን።
የኢትዮጵያ መንግስት ቃል አቀባይ አቶ አህመድ ሺዴ ናቸው። የህዝብ አስተያየቶችም ሰብስበናል።
ይሄ በደንብ እቀበላለሁ። ለምን አልቀበልም? በደንብ እቀበላለሁ እንጂ በደስታ ነው የምቀበለው።
ይሄ በደንብ መሰለኝ ሊቀበል አልችልም። እቀበላለሁ።
እኛም በክብር እንደተቀበሉን ጠቅላይ ሚኒስትራቸው እሳቸውም በክብር እንቀበላለን።
በሌላኛው ዘገባችን በምስራቅ ሐረርጌ ዞን በጭናክሰንና ሌሎች ወረዳዎች የሶማሌ ክልል ልዩ ፖሊስ በአራት አቅጣጫ ጦርነት እንደከፈተባቸውና ቁጥራቸው ያልታወቀ ሰዎችን እንደገደለ የኦሮሚያ ክልል አስታውቋል።
እስካሁን እኮ 38 ሰው ሞቷል። ከኛ ወረዳ ብቻ ማለት ነው 25 ሰው ተቆስሏል። እስካሁን
በስንት ጊዜ ውስጥ?
አንድ ወር ምናምን።
በሶማሌ ክልል ደግሞ የተከሰተውን ሁኔታ አስመልክቶ የክልሉ ባለስልጣናት የሚከተለውን ማብራሪያ ሰጥተዋል።
የሶማሌ ክልል ልዩ ፖሊስ እንደነገረ ትክክል ያልሆነ መረጃ እና ከእውነት ያወጣ ውሸት ነው ንገርትና።
ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
እንደምናመሻችሁ። ለዜናዎቹ ተመልሼ መጥቻለሁ። መስታወት አራጋው ነኝ። በደቡባዊ ኢትዮጵያ በተፈጠሩ ግጭቶች ሳቢያ የተፈናቀሉ ከ800,000 በላይ ሰዎች በክረምቱ የዝናብ ወቅት በገባበት በአሁኑ ሰዓት ሰብአዊ ቀውስ እንደተደቀነባቸው የረድኤት ድርጅቶች እየገለጹ ነው። ከብርድ የሚከላከልላቸው በቂ መጠለያም ሆነ ምግብ ችግር ላይ እንደሌላቸው መግለጹን ጠቅሳ ሊሳ ሽላይን ከጄኔቫ ያደረሰችንን በማታው በፕሮግራማችን ሙሉ ዘገባውን ይዘን እንመለሳለን። የደቡብ ሱዳን ፓርላማ የሀገሪቱ ፕሬዝዳንት ሳልቫ ኪር እና የምክትል ፕሬዝዳንቶቹን እንዲሁም የምክር ቤት አባላቱን የስልጣን ዘመን በተጨማሪ 3 ዓመት ለማራዘም የህገ መንግስታዊ ማሻሻያ እንዲደረግ ድምጽ ሰጠ። ትላንት በተካሄደ ልዩ ጉባኤ የህገ መንግስት ማሻሻያውን ያቀረቡት የምክር ቤቱ የህጋዊ ኮሚቴ ሊቀመንበር ደንግቲሊየ ኩር ናቸው። የፕሬዝዳንቱ ሌሎችም የስልጣን ዘመን በሚቀጥለው ወር ስለሚያበቃ የምክር ቤቱ አባላት በአንድ ቀን ውስጥ ውሳኔ እንዲሰጡበት ኩር ማሳሰባቸውን የተነገረው። የፍትህ ሚኒስትሩ ፓሊኖ ዋናዊላ እንዳሉት ጉዳዩ እንዲጣደፍ የተደረገው የሀገሪቱ መንግስት ህገ ወጥ እንዳይሆን ነው ብለዋል። የዚምባብዌ ህዝብ በመጪው እንደ አውሮፓውያን አቆጣጠር ሐምሌ 30 ቀን ከ17 ቀናት በኋላ ማለት ነው የረጅም ጊዜ መሪው ሮበርት ሙጋቤ ከስልጣን ከወረዱ ወዲህ የመጀመሪያውን ጠቅላላ ምርጫ ያካሂዳል። ምርጫው ለተቃዋሚ ፓርቲዎች ሀገራቸው ነጻነቷን ካገኘች ወዲህ የመጀመሪያ ጊዜ ስልጣን የመያዝ እድል የሚያመጣ እንደሆነ ተጠቁሟል። ይሁን እንጂ ዋና ተቃዋሚ ፓርቲ ኤምዲሲ በመከፋፈሉ ተንታኞች እንደሚሉት የፓርቲው ለፕሬዝዳንታዊ ስልጣን የመብቃቱን እድል ማዳከሙ አልቀረም። በመጨረሻም ለበርካታ ዓመታት ስልጣን ላይ የኖሩት የካሜሩኑ ፕሬዝዳንት ፖል ቢያ ለተጨማሪ የስልጣን ዘመን እንደሚወዳደሩ አስታወቁ። የ85 ዓመቱ ቢያ በጥቅምት ወር በሚካሄደው ምርጫ እንደሚወዳደሩ ዛሬ በትዊተር አስታውቀዋል። የምወዳደረው የካሜሩንን አንድነት መረጋጋትና ብልጽግና ለማረጋገጥ ነው ብለዋል። እንደ አውሮፓውያን አቆጣጠር ከ1982 ዓ.ም ጀምረው ለ36 ዓመታት ካሜሩንን የገዙት ቢያ ለረጅም ጊዜ ስልጣን ላይ በመቆየት ከኢኳቶሪያል ጊኒው ቴዎዶር ኦቢያንግ ቀጥለው ሁለተኛው ናቸው። ቢያ እንደ አውሮፓውያን አቆጣጠር በ2008 ዓ.ም የፕሬዝዳንታዊ ስልጣን ዘመን ገደቡን ከህገ መንግስቱ ሰርዘው ነው በ2011 ተወዳድረው ስልጣን የያዙት። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። የምሽቱ አስተናጋጃችሁ ሄኖክ ሰማእግዜር ነኝ።
Gabina VOA. Let's cross boundaries together.
በኤርትራው ፕሬዝዳንት ኢሳያስ አፈወርቂ የሚመራ ልዑካን ቡድን ነገ አዲስ አበባ እንደሚገባ የኢትዮጵያ መንግስት ቃል አቀባይ አስታወቁ። የልዑካን ቡድኑ ከክልል ከተሞች ሐዋሳን እንደሚጎበኙም ተገልጿል። እሁድ ምሽት የሁለቱን ሀገሮች ሰላም ለማብሰር ታስቦ የራት ግብዣ ይካሄዳል ብሏል። መለስካቸው አማሃ ከአዲስ አበባ ባደረሰን ዝርዝር ዘገባ።
የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ አስመራ ድርሰው ከተመለሱ ገና ሳምንት አልሞላም። በፕሬዝዳንት ኢሳያስ አፈወርቂና በጠቅላይ ሚኒስትር አብይ አህመድ መካከል የተፈረመው የአስመራው የስምምነት መግለጫም ገና ትኩስ ነው። አስመራ ለዶክተር አብይ አህመድ ያደረገችውን አቀባበል ድምቀትና ትልቅ የስሜት ፍንዳታ የኢትዮጵያ ቴሌቪዥን ጨርሶና አካቶ ያሳየ አይመስልም። ይህ ሳይበርድ ነገ ደግሞ አዲስ አበባ ሌላ ትዕይንት ልታይ ነው። ጠቅላይ ሚኒስትር አብይ አህመድ አስመራ በቆዩባቸው ሰዓታት ለፕሬዝዳንት ኢሳያስ አፈወርቂ ኢትዮጵያን በይፋ እንዲጎበኙ ያቀረቡላቸውን ግብዣ ተቀብለው ነገ አዲስ አበባ ይገባሉ። የኢትዮጵያ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ሚኒስትር አቶ አህመድ ሸዴ የአዲስ አበባና በአካባቢዋ ያሉ የኦሮሚያ ነዋሪዎች ለፕሬዝዳንቱና ለሚመሩት የልዑካን ቡድን የጋለ ኢትዮጵያዊ አቀባበል እንዲያደርጉላቸው ጥሪ አቅርበዋል።
ከነገ ጀምሮ ኦፊሻላዊ የስራ ጉብኝት ለማድረግ ክቡር ፕሬዝዳንት ኢሳያስ አፈወርቂ በነገ ዕለት አዲስ አበባ ይገባሉ። አዲስ አበባም በሚገቡበት ወቅት ደማቅ አቀባበል ለማድረግና የተሟላ የኢትዮጵያ ሕዝብም በተመሳሳይ መልኩ በተለይ አዲስ አበባ ከተማ ነዋሪና የአዲስ አበባ ጎረቤቶች የኦሮሚያ አካባቢዎች በነቂስ በመውጣት የኤርትራ ወንድሞቻችንን ክቡር ፕሬዚዳንት ኢሳያስ አፈወርቂና የልዑካን አባሎቻቸውን በተሟላ ኢትዮጵያዊ ዲስፕሊን እና ሰላም እና ወንድማዊነት የተሟላ የአቀባበል ስነ ስርዓት እንዲያደርግ በመንግስት በኩል ጥሪ እናቀርባለን።
ፕሬዚዳንት ኢሳያስ አፈወርቂና የሚመሩት ቡድን የሚጎበኘው አዲስ አበባን ብቻ አይደለም፣ የሐዋሳ ከተማን እንደሚጎበኙ ሚኒስትር አህመድ ሸዴ ገልጸው ለሐዋሳ ከተማ ሕዝብም ለኤርትራውያን ወንድሞቹ የጋለ አቀባበል እንዲያደርግ ጥሪ አቅርበዋል። የልዑካን ቡድኑ ጉብኝት የሚጠናቀቀው እሁድ ምሽት በሚደረገው የሁለቱ ሕዝቦች የሰላም ማብሰሪያ ታላቅ የራት ግብዣ እንደሚሆንም አቶ አህመድ ሸዴ አስታውቀዋል።
እሁድ ቀን ምሽት በሚሊኒየም አዳራሽ 25,000 ሰው የሚገኝበት ታላቅ የሁለቱ አገሮች የሰላም ማብሰሪያ ድግስ ተዘጋጅቷል። በዚህ ላይም ሁለቱ መሪዎች ንግግር የሚያደርጉ ይሆናል። እንግዲህ ጥሪ የደረሳቸው ኢትዮጵያኖችም እና ዓለም አቀፍ ኮሚኒቲ አባላትም የሚገኙ ነው የሚሆነው። ያኛውም ዝግጅት በጠቅላላ የሙዚቀኞች ጭምር ታጅቦ በክነጥበብ ሰዎች የሁለቱን አገር ህዝቦች ፍቅርና አንድነት ማብሰሪያ ትልቅ ፕሮግራም ይካሄዳል ማለት ነው። ያ ከተካሄደ በኋላ በሚቀጥለው ቀን ወደ አገራቸው የሚመለሱ ነው የሚሆነው።
አዲስ አበባና አስመራ የሚፈልገውንና በጉጉት የሚጠበቀውን ጤናማ ውድድር ገና ከወዲሁ የጀመሩት ይመስላል። የወንድማማችነትንና የእህትማማችነትን ፍቅርን በመለገስ እኔ በልጥ መባባል የጀመሩ ይመስላሉ። የአዲስ አበባ በተለይም የአፍሪካ ጎዳና በሁለቱ አገሮች ሰንደቅ ዓላማዎች ምሽቱን እያሸበረቀች ትገኛለች። የጸጥታ ኃይሎች በንቃት በየስፍራው እየተዘዋወሩ ይታያሉ። ነገ ደግሞ የታዘብነውን እናካፍላችኋለን። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። በነገው ዕለት በአዲስ አበባ የሚካሄደውን የአቀባበል ስነ ስርዓት በድረገጻችን voanews.com/amharic እንደዚሁም ደግሞ ፌስቡክ @voanews ላይ በቀጥታ ዘጋቢዎቻችን ከዋሽንግተን ዲሲም እንደዚሁም ደግሞ ከአዲስ አበባ ዜናውን ያደርሳሉ እንድትከታተሉ እንጋብዛችኋለን። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በኢትዮጵያ የሚያደርጉትን ጉብኝት አስመልክቶ እንደዚሁም በሁለቱ ሀገሮች መንግስታትና ህዝቦች መካከል ለዘመናት ተቋርጠው የቆዩ ግንኙነቶችን ለመመለስና ሰላም ለማስፈን የተያዙ ጥረቶችን አስመልክቶ መስታወት አድርገው የህዝብ አስተያየት ሰብስባለች።
በጣም ደስ ይለኛል። በጣም እኛም በክብር እንደተቀበሉን ጠቅላይ ሚኒስትራችን እስካቸውም በክብር እንቀበላለን እና በጣም ደስ ብሎናል። ያንን ሰላም ወድራሱ በጣም ደስ ብሎናል። ቤተሰባችን እዛሉ የነሱም እዚህ ስላሉ በቃ ደስ ብሎናል።
በጣም ደስተኞች ነን። በጣም ኤክስትሪም ደስተኞች ነን። እኛ ምክንያቱም ሁለት ወንድማማቾች ነን። እሱም ወንድማችን እኮ ነው። እንዴት ደስ አይለንም? ይህን ያህል አመት መለያየት ራሱ በጣም የሚያስቆጭ ነገር ነው እና በጣም ደስተኞች ነን። የህዝቡም ወንድሞቻችን በጋራ መገናኘታችን፣ ፕላንትናው ማንነታችን እንደገና መምጣቱ ሰማሽ፣ ተዋልደናል፣ አንድ ላይ ኖረናል፣ አንተ ትብስ አንቺ ትብስ ተባብለናል እና እንደገና ያ ነገር እግዚአብሔር ጊዜ ጠብቆ ለሁሉም ጊዜ ያለው ጠርዚ ስለሞን ብሏል እና ጊዜ ኖሮ መምጣቱ በጣም ደስተኞች ነን እና እኔ የምገልጽልሽ ከምችለው በላይ ነው። አም ሀፒ በጣም በጣም እና ኤርትራን ወንድሞቻችን በጣም በጣም ደስ ብሎናል አንድ በመሆናችን። ይህኛው ጀኔሬሽን እንደገና እንደ አዲስ መፈጠር መወለድ ነው። በያቸው ደስ ብሎኛል በጣም።
እሺ፣ አመሰግናለሁ በጣም
በጣም በጣም እንደው በጣም ደስታ ነው ያለ ነው። ይገርምሻል፣ እኔ ብቻ ሳይሆን ሁሉም ሰው ማለት ነው። እንደዛ ነው።
ፕሬዚዳንት ኢሳያስ አፈወርቂ ወደ ኢትዮጵያ ሊመጡ ነው እየተባለ ነው። ጡ ወጥተው ይቀበሏቸዋል?
አዎ፣ እንቀበላለን ዝግጁ ነን። በጣም በጣም እንዴት መሰለሽ እ
እሺ
ትናንትና በጣም ፈርተን ነበረ። ከዛሬ 5 ወር 6 ወር አካባቢ አገራችን ምን ትሆናለች ብለን ፈርተን ነበረ። ፈራት ላይ ነበርን።
እሺ፣
አሁን ይኸው ሰላም ተገኝቷል። ሰላም ተገኝቷል። በሰላም ነው ያለነው፣ በደስታ ነው ያለነው። ይሄ ነገር በዚህ ቀጥልን እያልን ዱአ እያደረግን ነው። ሰላም ወዳለው እኔ አሁን 70 ዓመቴ ነው። አገራችን ሰላም አለ አርጋ ሰላም ይሰንባት። ሽማግሌ እድሜ ረዝም ነው። ወጣቱ ደግሞ እድሜ ስጠው ደህና ደረጃ ይድረስ ይላለው። በበኩሌ ይህን እንመጣለን ሲል እንግዲህ እንትን ህዝብ ወደደው መሰት እኔ ሊቀር አልችልም። ይቀበላል አዎ
እኔ በጣም ደስታ ይሰማኛል።
እሺ፣
በጣም ደስታ ይሰማኛል። ቤተሰው በስንት ዓመት ተጣርቶ ተለያይቶ የኖረ ቤተሰው ሲፋቀር ሲዋደድ፣ እኛስ ሰላም እስላም ተጣረ ሁልጊዜ እኛ የምንፈልገው ሁልጊዜ ሰላም ነው። ሁልጊዜ ውዴታ ነው። የተጣላ በእኛ ከሶስት ቀን በላይ ኩርፋ የለም። ግን እነሱ ይህና ዓመት ተጣርቶ እንደዚህ ሲያገናኝ በጣም እንደዚህ አይነት ሲመጣ እንደ በጣም ደስታ ይሰማኛል። በጣም ደስ ይለኛል።
አሁን ኢሳያስ አፈወርቂ ሲመጡ ሄደው ይቀበላሉ? ምን አሰቡ?
ይሄ በደንብ እቀበላለሁ። ለምን አልቀበልም? በደንብ እቀበላለሁ እንጂ በደስታ ነው የምቀበለው። ሀገር የሚስማሙ የሚዋደዱ የሚፋቀሩ እንደዚህም ወንድማችን አይነት እንደዚህ አይነት መንግስታችን ስነ ስርዓት ይዞ ተዋዶ ተፋቅሮ ሀገራችን ጠብቆ የሚኖሩ የእኛን መብታችን ጠብቆ ጃ ጠብቆ የሚኖሩ እኛ ብቻ ሰላም ስመን ነው። ሰላም ካለ ሁሉም ነገር አለ። ሰላም ብቻ ነው የምንፈልገው። ሰው ለሰው ላያልቅ ይዋደድ ተስማምቶ ሊኖር ሰላም መስሪያ ቤት እንዳይዘበስ ሁሉም እንደዛ ነው የምንወደው።
ሰላም ጥሩ ነው። በመጀመሪያ በዛኛው ደስተኞች ነን። ነገር ግን አሁን ባለው ሁኔታ አሁን መምጣቱ ፍርሃት አለኝ። በተለይ ከባለፈው በ16 ከተደረገው ነገር አኳያ ስጋት አለን እና በመምጣታችን ደስተኞች ነን። እኔ ገራሴ ማለት ነው። ስለሌላው አላውቅም።
ስምምነት መፈጠሩ ለሁለቱ ሀገሮችስ ምን ጥቅም አለው ይላሉ?
በጣም ትልቅ ጥቅም አለው። አንደኛ ሁለቱ ሀገሮች የጋራ የሆነ ሰላም መሆኑ፣ ሁለተኛ ደግሞ በዛ መሀል አብረ አደጎች ጓደኞች ነበሩ እንደዚሁ ኤርትራውያን የነበሩ ወደዛ የሄዱ። ስለዚህ ከእነሱ ጋር እንደዛ አይነት መድረክ መፈጠሩ በጣም ደስተኛ ነኝ እኔ በራሴ። እንደውም ትልቅ ተስፋ አለው ብዬ እገምታለሁ። ከወደብም አኳያ ወደፊት የሁለቱ ሀገሮች ግንኙነት እንትን በሚልበት ጊዜ እየዳበረ ሲሄድ ብዙ ጥቅም ይኖረዋል ብዬ አስባለሁ።
እኔ በጣም እንዲህ ነው ብዬ ልልሽ አልችልም። ያለው ደስታችን ያለው ነገር ጅማሬው በጣም በጣም የሚያምርና በጣም ደስተኞች ነን። ፕላስ ደግሞ የሁለት ግንኙነት ለሁለቱም ባለው ወደፊት ላለው ጥቅም መልካም ነው ብዬ ነው የማስበው። ብዙ ነገሮች እኛም እነሱም ቢሆን የምናገኘው ነገሮች አሉ ብዬ አስባለሁ። እሳቸውን በመምጣታቸው ዶክተር አብይን ሄዶ በነበረው ነገር ሁሉ እያየን እንግዲህ ተደጋጋሚ ነው በእንትን ላይ የታየ ያለው እና ሚዲያ ላይ በጣም እያየ ነው። መርካት ራሱ አልቻለም። ትታዩ ራሱ በቃ ደስ ደስ ይልሻል ያለው ነገር እና አሁንም ደግሞ እሳቸው መጥቶ ሰላም ሆኖ ይህንን ነገር ማየት ናፍቃለሁ ለነገው እና እግዚአብሔር ሰላም እንዲያደርገው እንጸልያለን።
የምትከታተሉት ጋቢና ቪኦኤ ነው። ከምሽቱ 2 ሰዓት ተኩል አብረናችሁ እንቆያለን። በመካከለኛ ሞገድ 1431 ታገኙናላችሁ። ድረገጻችን vioenews.com/amharic ነው። እንደዚሁም ፌስቡክ @vioamharic ላይ ታገኙናላችሁ። አሁን ወደ ምስራቅ ሐረርጌ ይሆናል የምናልፈው። በምስራቅ ሐረርጌ ዞን በጭናክሰንና ሌሎች ወረዳዎች የሶማሌ ክልል ልዩ ፖሊስ በአራት አቅጣጫ ጦርነት እንደከፈተባቸውና ቁጥራቸው ያልታወቀ ሰዎች እንደተገደሉ ተገለጸ። የጭናክሰን ወረዳ የኮሙኒኬሽንስ ኃላፊ የሶማሌ ክልል ልዩ ፖሊስ ዛሬን ጨምሮ በአንድ ወር ውስጥ ብቻ 38 ሰው ሲገድል 25 ሰው አቁስሏል ብለዋል። ጉርሱም ውስጥ ዛሬ 4 ሰው ተገድሎ እየቀበር ነው ያሉ ኗሪዎችም ለአሜሪካ ድምጽ ሮሯቸውን አሰምተዋል። የሶማሌ ክልል የመንግስት ኮሙኒኬሽንስ የመንግስት ልዩ ፖሊስ ስለ በጎ ስራ እንጂ ለግድያ አይሰማራም ሲሉ ደግሞ ማስተባበላቸው ይታወሳል። ጽዮን ግርማ ዝርዝር አላት።
በተደጋጋሚ በኦሮሚያ ክልል እየገባ ሰላማዊ ዜጎች ላይ ጥቃት ያደርሳል፣ ሰላማዊ ዜጎችን ይገድላል በሚል ወቀሳ የሚቀርብበት የሶማሌ ክልል ልዩ ፖሊስ ታጣቂዎች በመስራቅ ሐረርጌ ዞን ጭናክሰን ወረዳ ላለፉት አንድ ወራት በተደጋጋሚ ጥቃት እንደሚያደርስ የወረዳው የመንግስት ኮሙኒኬሽን ጉዳዮች የሚዲያ የስራ ሂደት መሪ አቶ ዑመር አብደላ ለአሜሪካ ድምጽ በስልክ ተናግረዋል።
ጦርነቱ እኮ እየተካሄደ ነው። ዛሬም ነገም ትላንትናም እኮ አንድ ወር አልፎታል። ያው ዛሬም እኮ አንድ ሰው ከእንደተገደለ ነው። ከሌሊት 11 ሰዓት ተኩል ጀምሮ እስካሁን እየተጠለ ነው። በየቀበሌው እየቀያየረ መልኩ የገበሬ ከብቶችን እየዘረፉ የሰው ቤትን እያቃጠሉ ትላንትና ቃሊጋ ወረሰዮ ላይ ወደ 60 ቤት ተቃጠሉ።
ምን ቦታ ላይ ምን ላይ?
ቃሊጋ ወረሰዮ የሚባል ቀበሌ አለ። የጭናሰን ወረዳ ስር የሚገኙት ቀበሌዎች አጠቃላይ ተማም ቃሊጋ ወረሰዮ ዳሪሙ የሚባል ቀበሌ ላይ በጣም ከባድ ጦርነት እየተካሄደ ነው። በዛ አካባቢ ላይ አሞላ ቀበሌ ማህበር አለ። ቃሊጋ ወረሰዮ የሚባል ቦታ አፍሪባዱ አፈተማም የሚባለውም አለ። ብዙ ቀበሌዎች ናቸው። ወይኔ ኦርዳውለት የሚባል ቀበሌዎች ናቸው። ትላልቅ መሳሪያ ታግዞ ነው ጦርነት እየተካሄደ ያለው። በአብዱለ መረብ ልጅ የሚባለው ጦርነት
ምን ያህል ሰው ነው የተገደለው?
እስካሁን እኮ 38 ሰው ሞቷል። ከኛ ወረዳ ብቻ ማለት ነው 25 ሰው ተቆስሏል። እስካሁን
በስንት ጊዜ ውስጥ?
አንድ ወር ምናምን።
ጥቃቱ የደረሰባቸው ሰዎች የትኛው እድሜ ክልል ያሉ ናቸው? ወጣቶች ናቸው? አዛውንቶች አሉበት?
ወጣቱም አዛውንቱም ሁሉም አሉ። ከሁሉም ብሔረሰብ እንትን ነው ማህበረሰብ ማለት ነው።
በምንድን ነው የሚከላከሉት?
በገበሬ ማህበር እኮ ነው እንትን ጥይት የሌለው ጠመንጃውን ይዞ በራሳቸው በማሳቸው ለመከላከል ብሎ ነው። ገበሬዎች ናቸው እኛ ከእኛ ጋር እንትን የምሳተፉ ማለት ነው። በፓትሮል ይመጣሉ። እነሱ እኮ በትላልቅ በብሬን ምናምን እየተኮሱ ናቸው።
የኦሮሚያ ፖሊስ ልዩ ኃይል የለውም
እዚህ ወረዳ?
መከላከያ አልገባም? ሪፖርት አላደረጋችሁም?
አለ። መከላከያ ሲገባ ይቆማል፣ ይፈተናሉ፣ ይጠፋሉ። በመኪና ስለሚሄዱ መከላከያ ሲገባ ይወጣሉ። በቃ ከኛ ወረዳ ውስጥ ማለት ነው። መከላከያ እንደወጣ ይገባሉ። ማታ በሌሊት 11 ሰዓት ላይ ነው ተኮሱት። እናነት የጀመረው ማለት ነው።
በተጨማሪም በባቢሌ፣ በሜኤሶ፣ በጉርሱምና አጎራባች ወረዳዎች ላይ የታጠቁ ኃይሎች ጥቃት እንዳደረሱባቸው የአካባቢው ነዋሪዎች ይናገራሉ። በጉርሱም ከተማ ያነጋገርኳቸው ነዋሪ በበኩላቸው በትናንትናው ዕለት 4 ሰዎች መገደላቸውን ተናግረዋል።
እና ዛሬ ራሱ እሱን እየቀበር እነሱን እየቀበርናቸው ነው ያለ ነው። ይሄ ነገር በተደጋጋሚ እንግዲህ የሆነ ጊዜም እንደዚሁ ቀውጢ አድርጎ ነበር። አሁንም በድጋሚ መነሳት ነው እንግዲህ የሚያሳየው። ነዋሪዎች በተዘናጉና ስራቸውን የቀን ስራቸውን እየሰሩ ባሉበት ወይ ደግሞ በጠዋት እነሱ ገና ከእንቅልፋቸው ሳይነሱ ነው መጥተው በድንገት ጦርነት የሚከፍቱት። በአካባቢው የቀበሌ ሚሊሻዎች ነው እንጂ ምንም አይነት ታጠቀ ኃይል አይኖርም የለምም። በታጠቁ ሚሊሻዎች አካባቢ እንግዲህ ሚሊሻዎች ባሉበት ባተኙበት ቦታ ነው መጥተው ጦርነት የሚከፍቱባቸው። አሁን ትናንት የተከፈተው እነሱ ምንም ኢንፎርሜሽኑ በሌላቸው እና ሰላማዊ የሆኑ ሰዎች ላይ ነው በጠዋት ተመቶ ጦርነቱ የተከፈተባቸው።
የሶማሌ ክልል ልዩ ኃይል በኦሮሚያ ክልል የሚኖሩ ሰላማዊ ዜጎች ላይ ግድያን ይፈጽማል የሚል ከፍተኛ ወቀሳ በተደጋጋሚ ይቀርብበታል። የክልሉ መንግስት ድርጊቱን ያስተባብላል። በዚህ ጉዳይ ላይ ምላሽ ለማግኘት የክልሉ የመንግስት ኮሙኒኬሽን ጉዳዮች ኃላፊ አቶ ኢድሪስ እስማኤል የእጅ ስልክ ላይ ተደጋጋሚ ሙከራ አድርጌ ነበር፣ አልተሳካም ስልካቸው ስለማይነሳ። በሌላ በኩል ባለፈው ሳምንት በክልሉ ሰዎች በዘፈቀደ ይታሰራሉ፣ ይሰቃያሉ የሚለውን የዓለም አቀፉን የሰብአዊ መብት ተሟጋች ድርጅት ሂዩማን ራይትስ ዎች ሪፖርት በተመለከተ ከሶማሊኛ ቋንቋ ዝግጅት ክፍል አቶ ኢድሪስ ተጠይቀው የክልሉ ልዩ ፖሊስ በስነ ምግባር የታነጸ ነው ብለው ነበር።
ዋሩን ዋመርኬ ወሲ ማረክቲ ዋንጎሬ ስመደ ላኪን ዲ ዋህ ፋክቲ ማሀ ፈረስት ዋህ ማረክቲ በጥ ቪዲዮ ጌሶ ደገን አታ ዋመርኬ
ልዩ ኃይሎች አሉን። እነዚህ የፖሊስ ኃይሎች ጥሩ ስነ ምግባር ያላቸው ናቸው። ዝም ብሎ ሰዎችን እየያዙ ማሰር የአስተዳደሩ ፍላጎት እንዳልሆነ ያውቃሉ። ስልጠናም ተሰጥቷቸዋል ስለ እስረኞች አያያዝ። በዚህ ላይ ደግሞ ልዩ ፖሊስ እስር ቤቶች ውስጥ የሚያገባው ነገር የለም። በዚያ እስረኞችን የሚጠብቁ በምግባር የታነጹ ዘቦች አሉን።
በሌላ በኩል በጅጅጋ ከተማ ነዋሪ እንደሆኑና በኃላፊነት ቦታ ላይ እንዳሉ የገለጹ አንድ የሶማሌ ክልል ተወላጅ የኦሮሚያ ሚሊሻ ነው ጦርነት የከፈተብን ብለዋል።
ጀማል ይባላል። የኮሚኒኬሽኑ የክልሉ ኮሚኒኬሽን እዛ ላይ ይሰራለሁ። በዛ ልክ በዛ ላይ የዩኒቨርሲቲ መምህር ነኝ። ሜሶ ወረዳ ነው ከኦሮሚያ ጋር የሚዋሰን ድንበር አካባቢ ላይ ነው እና እዛ ላይ ያሉት በጠዋት ነው ወረራ ያካሄዱት።
ማነው ወረራ ያካሄደው?
የኦሮሚያ ሚሊሻ ፖሊስ እና ኦነግ ናቸው አንድ ላይ ሆነ ነው ፈጥኖ ድራሽ የርማን ፈጥኖ ሚሊሻ ፖሊስና ኦነግ አንድ ላይ ሆነ ነው ወራቸው እና ያ 25 ሆነ ግዴ ለ33 ደግሞ አጥቷል።
እስከዛሬ ድረስ የሚታወቀው ሲዘገብም የቆየው የሶማሌ ክልል ልዩ ፖሊስ ታጣቂዎች ኦሮሚያ ክልል ገብተው ጥቃት እንደሚያደርሱ ነው። ዛሬ በጭናክሰን ባቢሌ በጉርሱም በሚኤሶ እንደዚህ ባሉ አካባቢዎች ሶማሌ ክልል ልዩ ፖሊስ ታጣቂዎች ገብተው ሰዎች መግደላቸውን ነግረውናል። ያካባቢው ነዋሪዎችም የመንግስት ኃላፊዎችም እንደነገርከን አንተ ደግሞ ጂጂጋ ከተማ ላይ ያለ ይሄንን መረጃ አክል
አዎ እኔ ልንገርሽ ይሄንን በዳዋ ዞን ሞያሌ ከተናንት ነው የመጣሁት ከሞያሌ የሶማሌ ክልል ልዩ ፖሊስ ነው የሚባለው ነገር ትክክል ያልሆነ መረጃ እና ከእውነት ያቀ ውሸት ነው ልንገርሽና በቦታው ነበርኩኝ። የሞያሌ ጦርነት ላይ ነበርኩኝ ራስ በቦታው ላይ። ይሄ ሆን ብሎ የሚደረግ የተመረጥ ማስተካከያ ጋር የተያያዘ እና አንድ ላይ ሆኖ እብን የሚዋጉት ሞያሌ ብቻ አለ። ሞያሌ ትልጉለ ጉርሱም በኤስቶና እነዚህ መሰሉት አካባቢዎች ናቸው እና እነዚህ ጉርባ ሀሳ የሚባል አካባቢ ደረስ የሚባል አካባቢ ናቸው ወራሚ አካባቢ። ሆን ብሎ የተደረገ የተቀናበረ ሴራ ነው እንጂ ምንም ይሄን ያህል ምንድን ነው ከልዩ ጋር የሚያያዝ አንድ ነገር የለም ነው የምልሽ።
ስለዚህ አሁን ያንተ አስተያየት ልዩ ፖሊስ ሰላማዊ ዜጎችን አልገደለም ነው?
አልገደለም በቦታው ራሱ እንደሌለ እኔ በጀስቲፊኬሽን አራግጥላለሁ።
ታዲያ ማን ነው የሚገለው?
የነሱ ነገርሽ መጀመሪያ ወራራ የሚያካሂዱት እነማን ናቸው ነው? ማን ነው ወራራ የሚያካሂደው ነው መጀመሪያ? ሶማሌ ፍለጋ ሄደው ነው የሚወራቸው ወይስ ኦሮሞ ነው ፍለጋ የሚወጣው? ኦሮሞ ነው ወራራ የሚያካሂደው። ይሄ ግልጽና ግልጽ የታወቀ ነው።
ይህንኑ የሶማሌ ክልልን ምላሾች አካትቼ የጭናክሰን ወረዳውን የኮሙኒኬሽን ጉዳዮች ኃላፊ አቶ ዑመርን ጠይቄያቸዋለሁ።
ያው መቼም ኢትዮጵያ ህዝብ እኮ የለመደ ነው የሶማሌ ክልል ውሸት መሆኑን እኮ መቼም እኮ ይሄ ጦርነት እኮ እኛ ላይ ከተጀመረ እኮ ወዲህ እኮ ወደ 7 ዓመት ምናምን ደርሶታል። ታቃለ ሁሉ እያስተባበለ ነው ምን።
ስለዚህ ምንድን ነው በእናንተ በኩል እንደ መፍትሄ ሀሳብ የምታቀርቡት?
መንግስት መጥቶ እኮ እየተቃጠለ ያለው ከሁለቱ ማህበረሰብ የኢትዮጵያ ንብረት የኢትዮጵያ ነፍሶች ስለሆኑ በቶሎ ብሎ መፍትሄው መስጠት አለበት ማለት ነው።
ከሰዓት እጥረት አኳያ በስልክ ያነጋገርናቸውን የምስራቅ ሀረርጌ የተለያዩ ዞኖችና ወረዳ ነዋሪዎች አስተያየት ማካተት ባንችልም እንደነገሩን የሶማሌ ክልል ልዩ ኃይል ታጣቂዎች ሰዓት እየለዩ ወደ የቀበሌዎቹ ገብተው ግድያ እየፈጸሙ መሆኑን ነው። ያቀረቡት ጥያቄም በአካባቢዎቹ ሰዎች በሰላም ወጥተው መግባት ለተሳናቸው የፌዴራል መንግስቱ አስቸኳይ እርምጃን እንዲወስድ ነው። ከሁለቱም ወገኖች ያገኘነው መረጃ እንደሚያሳየው በሶማሌ ክልልና በኦሮሚያ ክልል አዋሳኝ በሆኑ ቦታዎች ጦርነት መሰል ውጊያዎች በየቀኑ እየተካሄዱ መሆኑን ነው። ከፌዴራል መንግስቱ ምላሽ ለማግኘት የኮሙኒኬሽን ጉዳዮች ኃላፊ ሚኒስትር አቶ አህመድ ሸዴ የእጅ ስልካቸው ላይ ተደጋጋሚ የስልክ ሙከራ አድርገናል፣ ምላሻቸውን ለማካተት አልቻልንም። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
Hello Jibjiga, hello Goday, hello Qabri Dahar, hello Dagaxbuur, hello Diridabe, hello Shimi. Gabina VOA, Gabina, Gabina, Gabina. Waxaad dhageysanaysaan Gabina VOA, Gabina, Gabina, Gabina.
የምሽቱ የጋቢና ዝግጅታችን በዚሁ ወደ መጠናቀቁ ተቃርቧል። በዛሬው ዝግጅት እንደዚሁም ደግሞ ሰሞኑን ስናሰማችሁ በቆየናቸው ዜናዎችና ትንተናዎች ያሏችሁን አስተያየቶች ፌስቡክ አት ቪኦኤ አማሪክ ላይ በትዊተርም እንደዚሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። ሳስተናግዳችሁ ያመሸው ቴኖክ ሰማግዜር ነኝ። ዝግጅታችንን በቴክኒክ ያቀነባበሩልን ከደስና ከሴድራ ጋር በመሆን ነው የምሰናበታችሁ። መልካም ምሽት። በነገው ጉዞ እንገናኝ። ቶንን ራዲዮ ነሳ ጋላ አሜሪካት